Gambino POA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤመስጥልኝ እንደምን አምሽታችኋል? የጥቅምት 1 2013 የእሁድ ምሽት የጋቢና መርሃ ግብር ጀምሯል። ኤደን ገረመው እያስተናገድኳችሁ አመሻለሁ። ዛሬ እለቱ በዓለም አቀፍ ደረጃ የሴት ህፃናት ቀን ተብሎ እየታሰበ ይገኛል። ይህ እለት በዓለም ዙሪያ ያሉ ሴቶች እኩልና ፍትሃዊ የሆነ ኑሮ የትምህርትና የጤና ሽፋን እንዲያገኙ ለማሳሰብ የሚከበር እለት ነው። ዘንድሮም ሴት ህፃናትን ለብሩህ ነገ ማብቃት በሚል መሪ ቃል እየተከበረ ነው። እኛም ታዲያ በዚህ ዙሪያ ዘገባዎችን አጠናቅረናል። አብራችሁን ታመሹ ዘንድ እንጋብዛለን። በኢትዮጵያ የትምህርት ተደራሽነትን ለማረጋጋት በተደረጉ ጥረቶች ወደ ትምህርት ቤት የሚገቡ የሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ቢሄድም አሁንም ልጃገረዶችና ሴት ተማሪዎች አስቸጋሪ በሆኑ ሁኔታዎች ውስጥ የሚማሩ በመሆናቸው ከወንድ አቻዎቻቸው የበለጠ ትምህርት ያቋርጣሉ። ቀድመው ከነበሩት በሴቶች ትምህርት ዙሪያ ግንዛቤ ማነስ፣ የአቅም ውስንነት፣ ያለድሜ ጋብቻና የመሳሰሉት ተግዳሮቶች በተጨማሪም ከቅርብ ጊዜ ወዲህ በብዛት የሚስተዋለው ህገወጥ ስደት ለሴት ተማሪዎች ትምህርት ማቋረጥ ምክንያት መሆኑን የአሜሪካ ድምጽ ያነጋገራቸው መምህራንና የትምህርት ቢሮ አስተዳደሮች ያስረዳሉ። በዛሬው ዕለት እየተከበረ ያለው ዓለም አቀፍ የሴት ህጻናትን ቀን አስመልክቶ ባልደረባችን ስመኝሽ የቆየ በኢትዮጵያ ሴት ተማሪዎች ትምህርት ተግዳሮት ዙሪያ የሚመለከታቸው አካላትን አነጋግራ ሰፋ ያለ ዘገባ አሰናድታለች። እንደሚከተለው ይቀርባል።
በባህር ዳር ከተማ ቀበሌ 1 ተብሎ በሚጠራው አካባቢ ተወልዳ ያደገችው ብርቱካን ጀምበሩ የመጀመሪያ ደረጃ ትምህርቷን ጨርሳ ወደ ሁለተኛ ደረጃ ስትሻገር ከትምህርቷ ይልቅ የሚያሳስባት የቤተሰቧ አቅም ማነስና የጽዳት ስራ እየሰራች የምታሳድጋት እናቷን ማሳረፍ የምትችልበት መንገድ ነበር። በወቅቱ 18 ዓመት እንኳን ያልሞላት ብርቱካን ወደ አረብ ሀገር ሄዳ እየሰራች ለእናቷ ገንዘብ መላክ እንደምትችል ስትሰማ ላፍታ ላመነታችም። እናቷ ተበድራ ባመጣችው ገንዘብ በልጅነት እድሜዋ ወደ ሳውዲ አመራች።
9ኛ ክፍል ላይ ነው ያቋረጥኩኝ። ወደ አረብ ሀገር ለመሄድ ነበረ። ሶስተኛ አብረን ያስጨረስነ 6-7 አመት ያልሆነ ብዙም አይታወስም። ግን 15 ብር ያወጣደግሬ ነው ገንዘብ ለማግኘት ነበረ። ያው ኑሮን ሁኔታ ለማስተካከል ነበረ። ያው እጄ ደርሼ መጣሁ። አልተስተካከለም መዛም ምንም አንድ አመት ቆይተን ተቻለ።
ብርቱካን ካሰሪዋ ጋር መስማማት ባለመቻሏ በአንድ አመት ጊዜ ውስጥ ወደ ሀገሯ ስትመለስ ባል በማግባት ኑሮን ለማሸነፍ ሞከረች። ግን እሱም አልተሳካም ትላለች ብርቱካን።
ትዳር ውስጥ ተጋብቻ ነበር ግን ምንም ለውጥ የለውም። ዙሮ ያው ተወጥን የገባው ምንም ለውጥ የለውም። ከሱ ጋር ብዙ ስምምነት የለንም። አይቤት ውስጥ የዳሩ ሰላቱ ሳልካም ያው ተለያይቻለሁ። አሁን ያው ከእናቴ ጋር ነው የምኖር።
ልክ እንደ ብርቱካን በአፍላ እድሜያቸው ራሳቸውን ላደጋ ጋልጠው የቤተሰባቸውን የኑሮ ሁኔታ ለመደጎም ወደ አረብ ሀገራት የሚፈልሱ ሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱንና ይህም ትምህርታቸውን ለሚያቋርጡ ሴት ተማሪዎች ምክንያት መሆኑን የአሜሪካ ድምጽ ያነጋገራቸው መምህራንና የትምህርት ቢሮ ኃላፊዎች አስረዳሉ። በአማራ ክልል የትምህርት ቢሮ ኃላፊ የሆኑት ዶክተር ይልቃል ከፍያለ እንደገለጹልን በአሁኑ ሰዓት በክልሉ እንደ ያለድሜ ጋብቻ ከመሳሰሉት ባህላዊ ተጽዕኖች በበለጠ በቤተሰባቸው የኑሮ አቅም ምክንያት የሴቶች ህጻናት ፍልሰት ለትምህርት ማቋረጣቸው ዋንኛ ምክንያት እንደሆነ ያስረዳሉ።
በዋናነት አሁን ዘልቀው ሄደው የሴቶችን የኢኮኖሚ ጥገኝነት ማስወገድ የሚቻልበትን መንገድ ለመፍታት አንዱ ፈተና የሆነው ፍልሰት የሚለው ወይም ህገወጥ የሰው ዝውውር የሚባለው እንዳንድ ችግር በተለይ በወሎ አካባቢ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ በወሎ አካባቢ እንዳንድ ትልቅ ፈተና ነው እየመጣ ያለ ችግር ነው።
አብዛኞቹ ሴት ህፃናት ትምህርታቸውን አቋርጠው ከሀገራቸው የሚወጡት በህገወጥ መንገድ በደላላ አማካኝነት ነው። ለጉዞ የሚሆን ገንዘብም ስለማይኖራቸው ነገ ልጆቹ ሰርተው ይከፍላሉ በማለት ቤተሰቦቻቸው ንብረታቸውን ሸጠው አሊያም ተበድረው ልጆቹን በብዛት ወደ አረብ ሀገር ይልኳቸዋል። በአማራ ክልል 26 ከመቶ የሚሆነው ህዝብ ከድህነት ወለል በታች እንደሚኖር የሚያስረዱት አቶ ይልቃል ሀገሪቱ ማህበራዊና ኢኮኖሚያዊ ችግሮችን የምትፈታበት አቅም ላይ ባለመድረሷ በአቋራጭ ገንዘብ አግኝቶ ቤተሰብን ለማገዝ የሚደረግ ጥረት ለህገወጥ ፍልሰት ይዳርጋል ይላሉ።
ሁለተኛ ደረጃ ትምህርት ቤት ላይ በአንጻራዊነት በክልል ደረጃ ሲታይ የሴቶች ቁጥር የበለጠ ከወንዶች። ያ ማለት ሴቶች ተወዳዳሪም ናቸው በትምህርት ደረጃም እየዘለቁ መሆናቸውን የሚያሳይ ይህም ነው። ግን ሙሉ በሙሉ ከነበረው ጫና አንጻር ሙሉ በሙሉ አስወግደነዋል ማለት ያለግኒ ጋብቻ ቀርቷል፣ የህገወጥ የሆነ ሰዎች ዝውውር ተወግዷል ማለት አይቻልም። የማህበራዊና ኢኮኖሚያዊ ችግር ነው ወደዚህ የሚገፋቸው። በአቋራጭ የሚገኝ ራስን የሚያኖር ቤተሰብን የሚያድር የስራ እድል አለ በተባለበት አቅጣጫ ሁሉ የመፍለስ አዝማሚያዎች ከፍተኛ ናቸው። በተለይ በዚህ አካባቢ ያሉ የእኛ ተማሪዎች የሚሄዱት በአብዛኛው አረብ ሀገር። በእርግጥ አሁን ኮሮናም ባለው እና ሀገሮችም ድንበራቸውን በመዝጋታቸው የተወሰነ የመቀነስ አዝማሚያ ቢያሳይም፣ ነገር ግን ይህን ችግር እስክንፈታ ድረስ ይቆማል ብለን አንገምት።
በሀገሪቱ ውስጥ እየተባባሰ የሄደው የተመረቁ ተማሪዎች ስራ አጥነትም ሴቶች በትምህርታቸው እንዳይገፉ እንደሚያደርጋቸው ይገለጻል። በጉዳዩ ላይ ያናገርነውና በባህር ዳር ከተማ SOS ትምህርት ቤት መምህር የሆነው ደጉ ምን አለ፣ ከቅርብ ጊዜ ወዲህ ቁጥሩ እየጨመረ የመጣው የሴት ተማሪዎች ህገወጥ ፍልሰት ከምጣኔ ሀብት ዝቅተኛ መሆን በተጨማሪ ተምረን የትም አንደርስም ከሚል አስተሳሰብ የመጣ መሆኑን ያስረዳል።
ከፍተኛ የሆነ ስራ አጥነት ሁኔታ አለ። ፈርስቲኛው ዲግሪ ይዘው ዲፕሎማ ይዘው ወደ ስራ የሚገቡ ሰዎች ቁጥር ዝቅተኛ ነው። ስለዚህ ምንም ለምን አይነት ተጽዕኖ ፈጠረ? ይሄ ተምረን ራሳችን መለወጥ ካልቻል ለምን እንማራለን? ምን አይነት ስነ ልቦና ልጆቹ ላይ እንዲዳብር የማድረግ መንፈስ ፈጥሯል? በዚህም ምክንያት ምን ያደርጋሉ ልጆች? በቃ ባጭሩ ትኛውን አይነት ስራ ሰርተን ታንያካችን መሳደግ ይሻለናል የሚል አይነት መንፈስ አላቸው። ልጆቻችን በተለያየ መልኩ ወደ አረብ ሀገርም ኢቨን ወደ ሱዳን ወደ ምናምን ሁሉ እየሄዱ በጣም ዘግናኝ ሆነምት እየተከሰተባቸው እየገጠማቸው ያሉ አሉ። ገና ኢቨን ከአንደኛ ደረጃ ትምህርት ቤት ተማሪዎቹ የስምንተኛ ክፍል የሰባተኛ ክፍል ሆነው ኢቨን በእንደሱ አይነት በህገወጥ ደላሎች ከሆነ ወደ ተለያዩ ሀገሮች የመሄድ ሁኔታ አለ።
በአሁኑ ሰዓት ከእናቷ ጋር ሆና ሹሩባ በመስራት የምትተዳደረው ብርቱካን በልጅነት የሞከረችው የመጀመሪያው የሳውዲ ጉዞዋ ባይሳካላትም ቤተሰቧ ካለበት የኢኮኖሚ ችግር አንጻር አሁንም ወደ አረብ ሀገር ሄዳ ገንዘብ ማግኘት መርጣለው ትላለች።
ያው ቤተሰብ መብላት ስትይ መስማታረግም ነርተለ ነው ትኩረቱም ወደ ስራ ይሆናል ገንዘብ ለማግኘት ይሆናል። ገንዘብም መልስ ደግሞ ያው ወደ ትምህርቱም ብዙም ትኩረት ሰለማሰጩ ብዙማርም ይሄነት ላይ ይቀበል ይችላል። ትኩረት እናታረግ ይችላል ወደ ትምህርት ስራማ እዛ ነው። እዚህ ምንም አይነት አስተሳይ አስተሪ እዛ ግን ጠንካራ ለሽ መስራት ማማማልሽ ምን ላረግ ነው የሄድኩኝ ብለሽ ያን ነገር ታስቢያለሽ ትሰሪያለሽ።
ከህገወጥ ፍልሰት በተጨማሪ ታዳጊ ህፃናት በጾታቸው ምክንያት ሲደርስባቸው ይኖረው የኃይል ጥቃት፣ ያለእድሜ ጋብቻና የመሳሰሉት ጎጂ ልማዳዊ ድርጊቶች በተለይ በገጠሪቱ የኢትዮጵያ ክፍሎች አሁንም እንደቀጠሉ ናቸው። ሰሜን ሸዋ መርሃቤቴ ውስጥ ለሚ ተብላ በመትጠራ መንደር ተወልዳ ያደገችው ሃና ደቹ ገና በለጋ እድሜዋ የአራተኛ ክፍል ተማሪ ያለች ይህን አይነቱን ያለእድሜ ጋብቻ ለማምለጥ አዲስ አበባ የምትኖር አክስቷን ለምና በመምጣቷ ዛሬ ዘጠነኛ ክፍል ደርሳለች። ለሚቀርታ ትማሪ ነበረችው ታናሽ እህቷ ግን በ15 ዓመቷ ከ8ኛ ክፍል አቋርጣ በቅርቡ ልታገባ ቤተሰቦቿ እየተዘጋጁ መሆናቸውን ሃና በሐዘን ትናገራለች።
በጣም ያዘንኩት ምክንያቱም እኔ እህቴ ተምራ ጥሩ ደረጃ እንድደርስ ነው የምትፈልገው። ቤተሰብን ብጠይቅ እናቴን አናግዛት ነበረ እንዲያሉ እነሱ እንደሆነ ዩቲዩብ ነበረ። ፕሮፌሰር ለዛ ስታስራ ምስተማት ትጅስ ያሉት ታማታች ያገዛል።
ማዶ ከሩካገር ሄዳለች ከአበባ ዱባለሜ የታለች ታሪክነበር የተላከች ከማታው ከወገር የተሸኘች
ማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ምርጫችሁ አድርጋችሁን አብራችሁን ስለምታመሹ እናመሰግናለን። የዓለም አቀፍ የሴት ልጆች ቀንን አስመልክቶ የተሰራ ልዩ ዘገባን እያጋራናችሁ ነው። ከሙዚቃው በፊት ባልደረባችን ስመኝሽ የቆየ ሴት ተማሪዎች ቤተሰቦቻቸውን ለማገዝ ሲሉ ገና በለጋ እድሜያቸው ትምህርታቸውን አቋርጠው በተለያየ መልኩ እንዴት ለሀገር ውስጥና ለውጭ ፍልሰት እንደሚደረጉ አስደምጣናለች። የስመኝሽ ዘገባ ይቀጥላል።
በቤንሻንጉል ጉምዝ በደባቅና ዳንጉር ወረዳዎች ከ25 አመታት በላይ በትምህርት ባለሙያነት ያገለገሉትና በአሁኑ ሰዓት በባህር ዳር ከተማ አስተዳደር መሸንቲ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ሙሉጌታ አድሚው ገፍቶ በቤንሻንጉልና በአማራ ክልል ያሉትን የሴት ተማሪዎች ችግር አነጻጽረው እንዲህ ያስረዳሉ።
በሰራውበት አካባቢ በተለይ በቤንሻንጉል ጉምዝ ክልል በአካባቢው ያሉ ጎንጅ ማደሪያዎች ይመስላሉ። አንደኛ በለውጥ ጋብቻ አለ። በሀገር ጉምዝ ባህል መሰረት ሴቶችና ወንዶች እየለወጡ ለጋብቻ የሚያደርጉት ሁኔታ ስላለ እነዛ ከትምህርት እንዲያቋርጡ ያደርጓቸዋል። በዚህ ምክንያት ከፍተኛ ተማሪዎች አቋራጭ ይበዛል። በሴቶች በተለይ በቤንሻንጉል ጉምዝ በነበሩበት ዳንጉር ወረዳ አሁን ወደ ባህር ዳር ከተማ ስመጣ ግን ከተማ አስተዳደር የሰውም የግንዛቤ መጠኑ የጨመረ በመሆኑ ባህር ዳር ላይ የተሻለ ነው ያየሁት። በዚህ በአንድ አመት አንደኛ ተፋፋቶ 50-50 ማለት ይቻላል። በትምህርት ቤታችን ውስጥ ያሉ በደረጃ ትምህርት ቤት 1000 ተማሪዎች ወደ ሴቶች ናቸው፣ 1020 ምናምን ወንዶች ናቸው። እና ሲታይ በንጽጽር የዚህ በአማራ ክልል ባህር ዳር አካባቢ ዙሪያ ያለ የተሻለ ነገር አለ። ነገር ግን አሁን ያለ ድሚያቸው አቸው ልጆች የነጋር ባህል አለ። እኛም እንደሰቶች ባለፈ አመት አንዲቱ ወላጅ ታወያይተን ያልተው እንዲቆይ ያደረግንበት ሁኔታ አለና 16-17 ዓመት ሞላ ተብለው በበጃር በተለያዩ ምክንያት በህግ አካል እንዳይጠይቁ ሌላ ተወሰንዶ ሰዎችን በማድረግ የመዳር ሁኔታዎች ይታያሉ። የባህር ዳር ዙሪያ
አቶ ሙሉጌታ እንደገለጹልን በቤኒሻንጉል ጉምዝ እሳቸው መምህር ሆነው ባገለገሉባቸው አካባቢዎች የአንደኛ ደረጃ ትምህርት ተቋማት ከ15 ወደ 50 ከፍ እንዲሉ ቢደረግም የሁለተኛ ደረጃ ተቋማት ግን 3 ብቻ በመሆናቸውና በቅርብ ርቀትም ላይ ስለማይገኙ ሴት ተማሪዎች ትምህርታቸውን ለማቋረጥ ይገደዳሉ።
በቤኒሻንጉል ቀደም ሲል እንዳልኩሽ አንደኛ ከአንድ እስከ አራት ያለው ሴቶች በዛ ኪሎ 5-8 ያሉት ትምህርት ቤቶች ደግሞ በስታንዳርድ መሰረት ርቀት ተይዞ አይከፈቱም። ስለማይከፈቱ ብዙ ጊዜ ቢያንስ የሶስት ሰዓት መንገድ ተጉዞ ሊማሩ ይገባል፣ ወይም ቤት ተከራይቶ ወደዛ የመማር ሁኔታ አለ ቤንሻንጉል ላይ። እና ከዛ አንጻር ተማሪዎች በጣም የማቋረጡ ይከሰታል። ረዳት ሲያጡ በዛ ደግሞ የተለያዩ ሴት ጾታዊ ጥቃት ስለሚፈጸምባቸው ወላጆችም ለመላክ ችግር ይገጥማቸዋል። ወደ ሌሎች ሄዱ እየሳቱ ነው የሚሄዱ። በአንድ ያክል መጠናቱ ከፍተኛ ቁጥር ይገባል። እስከ 4 ከፍተኛ ቁጥር ይገኛል። 5-8 ደግሞ ቀንሶ ይገኛል። ወደ ሀይ ስኩል ሴትም እንደጠቃቀም
በቤንሻንጉል ጉምዝ ዳንጉር ወረዳ በሴት ተማሪዎች ላይ የሚደርሰውን ጾታዊ ጥቃት ለመቀነስና በርቀት ምክንያት ትምህርታቸውን እንዳያቋርጡ ለማገዝ የአዳሪ ትምህርት ቤቶች ለማቋቋም ጥረት እንደተደረገ አቶ ሙልጌታ ይገልጻሉ። ነገር ግን ያለው ችግር ህብረተሰቡ ለሴቶች ትምህርት ካለው ግንዛቤ ማነስ ጋር ተዳምሮ ችግሩን ሙሉ ለሙሉ መፍታት አልቻለም።
በዚህ ችግሩ ራሱ ደግሞ አንድ የኢትዮጵያ አዳሪ ትምህርት ቤት ያቋቋመው ለግልገል በደስ ከተማ እንዲሁም አሁን ደግሞ ሌላ ከእንግሊዝ ሀገር መንግስትም የተፈቀደ ሴቶችን በአዳሪ ሙሉ ነዛ ይዞ ወጣቸው ይዞ የሚያስተምርም የተሳሳነ ድርጅት አለን። ከተለዚያ የሴቶች ጫና አለ። ወደ ሃይስኩልም የማይደርስበት ሁኔታ አለ። የስራ ጫና አለ። ከዛ ነጻ ሆኖ እንዲማሩ በሚል ሁለት አዳሪ ትምህርት ቤቶችም የተቋቋሙበት ሁኔታ ነው ያለው።
በአካባቢያቸው የትምህርት ተቋም ባለመኖሩ ከከተማቸው ርቀው ለመኖር የሚገደዱ ሴት ተማሪዎች ከሚደርስባቸው ጾታዊ ትንኮሳ በተጨማሪ በትንሽ ነገር በመታለል ያላሰቡት ኑሮ ውስጥ እንደሚገቡም በባህር ዳር SOS አስተማሪ የሆነው ደጉ ያስረዳል።
ልጆቹ ገና ቲኔጀሮች ናቸው። በስነ ልቦና ያን የዳበሩ አይደለም። የከተማን ህይወት በደንብ ያለመዱ ሲሆኑና እዚህ ጋር በሚፈጠሩ ትንኮሳዎች ይህ ችግሮች ይፈጠሩባቸዋል። እሱ አንዱ ችግር ነው። አሁን ትልቁ ችግር እየናስበው የከተማ ህይወትን እነሱ ያደጉበትን ህይወት መላመድ እንትን ስለሚላቸው በቀላል በትንሽ ነገር እየተታለሉ ወደ ሌላ አይነት ህይወት እንዲገቡና ወደ ትምህርቱን ማቋረጥ ያልተፈለገ እርግዝና ለምንም ተዳርገው ትምህርታቸውን እንዲያቋርጡ የሆነበት ሂደት ይፈጠራል።
ደጉን ሌላው የሚያሳስበው ከቅርብ ጊዜ ወዲህ በከፍተኛ የትምህርት ተቋማት ውስጥ ተማሪዎች ላይ የሚደርሱ ችግሮች ናቸው። እነዚህ ችግሮች ወላጆች በተለይ በተለያዩ ክልሎች ያሉ ዩኒቨርሲቲዎች ውስጥ የሚመደቡ ሴት ልጆቻቸውን ለመላክ እንዲፈሩ እንደሚያደርጋቸው ከቅርብ ጊዜ ወዲህም በዚህ ምክንያት ትምህርታቸውን የሚያቋርጡ ሴት ተማሪዎች እየተበራከቱ መምጣታቸውን ደግሞ ይገልጻል።
አሁን በተለይ በዚህ 2024 ዓመት አካባቢ የመጡ አንዳንድ ችግሮች አሉ። ተማሪዎች አሁን በተለይ ወደ ሃይ ስኩል ላይ ሲደርሱ የትኛው ዩኒቨርሲቲ ገብቼ ነው ማሪን ስጋት አላቸው። ከአካባቢያቸው ወደ አለ ዩኒቨርሲቲ ሲጀመር ሲመደቡ ያለ መሄድ አዝማሚያ ይታያል። ብዙዎቹ መንግስት አሁን ትልቅ ስራ የሚጠብቀው ከፍተኛ ትምህርት ላይ ያለውን የመረጋጋትና ትምህርቱ በአግባቡ መሰጠት ማስቻል የመጀመሪያ ስራ መሆን መቻል አለበት። ምክንያቱም እዚያ ድረስ ደርሰውም እጅ እንደዚህ አይነት ችግር ይደርስብኛል የሚል ስጋት እየገጠማቸው አሁን እያቋረጡ ያሉች አሉ።
በኦሮሚያ ክልልም የሴት ተማሪዎችን የትምህርት ተግዳሮት ሁኔታ ለማወቅ ያናገርናቸው የነቀምቴ ከተማ የትምህርት ቤቶች ጽህፈት ቤት ኃላፊ አቶ አሸናፊ ከበደ ሁንዴሳ በበኩላቸው በከተማው ያለድሜ ጋብቻና ሌሎች ባህላዊ ተጽዕኖች በአንጻራዊነት ዝቅተኛ መሆናቸውንና ትምህርታቸውን የሚያቋርጡ ሴት ተማሪዎች ቁጥር 1.3 ከመቶ ብቻ መሆኑን ነግረውናል።
ተሻለ ነው። ወደ ገጠር ከተማ የገጠር አካባቢ ላይ ያለው ያላቻ ጋብቻ ያለ እድሜ ጋብቻ የሚባለው ነገር በብዛት አይታየም። በፐርሰንት ራሱ ሲታይ ወደ 2-1% ቢሆን ነው። የተሻለ ነው። በአካባቢ በብዛትም ባይሆን ወደ ውጭ ሀገር ተታለው የሚሄዱ ተማሪዎች ሊኖሩ ይችላሉ። ቤተሰብ ሳይሳካላቸው ምንም ሳይሰሩ ራሱ መንገድ ላይ ደርሶ የሚመለሱ አሉ። እዛም ደርሶ ሳይሳካላቸው ወደ ሀገር ቤት ለመመለስም ገንዘብ ቸግሯቸው እዛ ሲሰቃዩ ይታያል። እኛ አካባቢ በብዛት አይታይም። አልፎ አልፎ አለ ማለት ነው።
በአሁኑ ወቅት ኢትዮጵያን ጨምሮ በዓለም ዙሪያ በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች በመዘጋታቸው በሴት ሕጻናት ላይ የሚደርሱ ጾታዊ ጥቃቶች፣ ያለዕድሜ ጋብቻና የቤት ውስጥ ሥራ ጫና በከፍተኛ ሁኔታ እየጨመሩ መሆኑን የተለያዩ መረጃዎች አመልክተዋል። ለወትሮ በሴት ተማሪዎች ዙሪያ የሚደርሱ ችግሮችን በቅርበት የሚከታተሉትና የመረጃ ምንጭ ሆነው የሚያገለግሉት ትምህርት ቤቶች በመዘጋታቸው ግን በአሁኑ ሰዓት ሴት ሕጻናት ላይ የደረሱ ያሉ ተግዳሮቶችን ለመከታተል የበለጠ አዳጋች እንደሆነ የትምህርት ባለሙያዎቹ አስረድተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የቆየና እንግዶቿን እናመሰግናለን። ዓለም አቀፍ የሴት ልጆች ቀንን አስመልክቶ የካፒና ልዩ መርሃ ግብር ነው በማዳመጥ ላይ የምትገኙ። አንድ ሙዚቃ እንስማና እንመለስ።
Hello, your name on the net. Ay, the knowledge of her, you put right in the rock. You mean you're sending her, so I'm dead or not. And then she moved to the corner to the night. I don't know, you could bring in the super zina. Who lay your mina, Helena, not a fishing. When you tower, I do right in the fishing. I just tell him the castle of the Cayera. And she don't change when I make her. Ay, I'm telling you, I'm not sure. And she left me with a bit of the holy shit. See, I'm Miss Matani, to get you for now. Unquani in this caracal ladder, and then that will get me a gobble. And then she got us, no one she got me to show. Yeah,
I think it's been a fish in the first day. Get the color in the dark, and I say, come on, I go on a missing new estate. Second, you will live in the other game. Don't you think that I didn't know what you did? Now, then, just look at the other. You said that I'm the first thing. What if you said I'm in the center? Anyone can get something past the burden.
አድማጮቻችን አብራችሁን ስለሆናችሁ እናመሰግናለን። ከሙዚቃው በፊት ስምንሽ ቆየ ታዳጊ ሴቶች በተሰባቸውን ለማገዝ ሲሉ ትምህርታቸውን አቋርጠው እንደሚሰደዱ አልፎ ተርፎም ላልተፈለገ ጋብቻ እንደሚዳረጉ አስደምጣናለች። አሁን ደግሞ ከዚህ ቀደም በካፒና ቪሌ ከተሰሙ ከዚሁ ርዕሰ ጉዳይ ጋር የሚያያዝ አንድ ዘገባ ደግመን እናስደምጣችኋለን። የኮቪድ-19 ወረርሽኝን ተከትሎ ትምህርት ቤት በመዘጋቱ በኢትዮጵያ ጾታዊና ወሲባዊ ጥቃቶች መጨመራቸው ሲጠቀስ ቆይቷል። ይህን ተከትሎ #ዝምአለም የሚል እንቅስቃሴ በማህበራዊ ሚዲያ ላይ ሰፊ ተሳትፎን በማድረግ ጾታዊ ጥቃትን በሚፈጽሙ ሰዎች ላይ ተገቢው የህግ እርምጃ እንዲወሰድ የሚጠይቅ የፊርማ ማሰባሰብ ጀምሮ ነበር። ከዚሁ ጉዳይ ጋርም ተያይዞ የኢትዮጵያ የህግ ባለሙያ ሴቶች ማህበር ስራ አስፈጻሚ ዳይሬክተር የሆኑትን ወይዘሪት ሌንሳ ቢየና ህጉ የተጠቂዎችን መብት ከማስከበርና ጥቃት አድራሾችም ላይ ተገቢውን ቅጣት ከመበየን አንጻር ያለው ክፍተት ምን ይመስላል? እንዴትስ መሻሻል አለበት ስንል ጠይቀናቸው ነበር። ዘገባው ወዘሪት ሌንሳቪያና ይሄ ጥያቄ አመታትን የፈጀ ነው በማለት ከሚያብራሩበት ይጀምራል።
ከተሽ መጣላት ቢሮ ሪፖርተር በነበረው ኬዝ በኋላ ብዙ አካላት ያንን ጉዳይ ተገናጅተው ወይም መሻሻል ያለባቸው ጎሽ መሻሻል አለባቸው ይሄ ነገር ትኩረት ማግኘት አለበት ብለው ዝም አልልም የሚልም ካምፔን እንደጀመሩ እናቃለን። ምንም ቆመረጫችን ተሰላልን ግን ይሄ ምናልባት የሚዲያ ሽፋን ስለማገኘና ቪዲዮም ደግሞ ኮሮና ሁላችንንም አቴንሽናችን ወደ ሚዲያ ላይ ብቻ እንድናረግ ስላደረገን ነው እንጂ ከድሮም ጀምሮ ይጮህበትና አለ ይባል የነበረ ጉዳይ እንደማህበርም ዘንድሮ ያመጣው ህግ ላይ ያለውንም ክፍተት በተለይ ስለ አስገድዶ መድፈር ቅጣትን በቂ አይደለም፣ ፔንሽን የማይሰጣቸው ለምሳሌ እንደ ለማሪታል ሬፕ ያሉ አንቀጾችን ማካተት አለበት ተብሎ ለረጅም ዓመት አድቮኬት ሲደረግበት የነበረ ነው። አድቴንታይም የሚሰጠው ቅጣት ከመጣጣኝነቱ ከሚደርሰው ወይም ከጉዳት አንጻር ከመጣጣኝ አይደለም፣ ይህንን ያህል ዓመት መሆን አለበት ተብሎ ሪኮመንድም እየተደረገ ረጅም ዓመት ሲሰጥበትም ነበረ ይሄ ጉዳይ። እና አሁን ላይ የሚመለከታቸው አካላት ይህንን ሲሰጠው ሶሉሽን የሚያገኝበት ጊዜ መሆን አለበት ብዬ አስባለሁ። ይህንን ኢንዶርስም አድርገነዋል። ሲሰራበትም የነበረ ብዙ ጥናቶችን በማህበርም ያሉን ጉዳይ ስለሆነ ፑሽ እናደርጓለን ብዬ አስባለሁ።
ወይዘሪት ሌንሳ ኢትዮጵያ የተለያዩ ዓለም አቀፍ ህጎችን የፈረመች ሀገር ብትሆንም ህጎቹ ግን ከትርጓሜ ጀምሮ ክፍተት ያለባቸውና መሻሻልን የሚሹ ናቸው ሲሉም ይጠቁማሉ።
ህግ ማዕቀፍ ደረጃ በኢትዮጵያም ሆነ አህጉራዊም ዓለም አቀፋዊ ህግ ማዕቀፎች አሉ። ለዚህ ዩኤችአር ማለ ለሲዳው እነዚህ የኢትዮጵያ መንግስት ተቀብሎ ያጸደቃቸው ህጎች ናቸው። እነዚህ በብሔራዊ ደረጃም የኢትዮጵያ ህገ መንግስትን ፌዴራልም በክልሎች ላይ ተፈጻሚነት አለው። በብዛት በሴቶችና ህጻናት ላይ የሚደርሱ ጥቃቶች የቤት ውስጥ ጥቃትን ኢንቮልቭ ያደርጋል። ኦልሞስት ከ70% ወይም ከ30% በላይ የሚሆኑ ጉዳዮችን ስታያቸው በብዛት ቤት ውስጥ ጥቃት ነው። ተደብድባ፣ ተደፍራ፣ ተመታ ማክሲመሙ ላይ ሲደርስ ነው የሚመጣው። ስለዚህ ጥቃት ላይ ያለንን የህግ ማዕቀፍ ማሻሻል ማለት ብዙዎቹ ጉዳዮች ትኩረት እንዲያገኙ ወይም በዚህ ስር ታጭቀው ያሉትን እያንዳንዱን ጥቃቶች ሪሊፍ እንደመስጠት ነው። ባለፉት አመታት ኤክስፒሪየንሳችን እኛ በጣም የነንበሩ እንደገና ደግሞ የአይነቱን ሁኔታ ራሱ እየለዋወጠ ያለው የህግ ክፍተት ያለባቸው አንቀጾች አሉ። አንቀጽ ብቻ ሳይሆን ትክክለኛ ኢንቴንሽን የሚሰጣቸው የሚገቡ ከትርጓሜው አንጻር ጀምሮ እንደገና ደግሞ ለቤት ውስጥ ጥቃት ራሱን ዲፋይን አድርገንበት ያስቀመጥነው ራሱ የህግ ክፍተት አንድ እሱ ነው እና እሱ መሻሻል እንዳለበት እኛም ሪኮመንድ ስናደርግ ነበር። ይሄ መንስኤው ራሱ ገባሻል፣ የቤት ውስጥ ጥቃት ይሄ ያልተመጣጠነ ኃይል የስልጣን ባህላዊም ነው፣ ሴንተር ደግሞ ማህበራዊና ኢኮኖሚ ግፊቶች ያሉበት ነው። ስለዚህ በአንድ ሳይድ ብቻ ነጥለን የምናየው ሳይሆን ሁል ዲፊኒሽን ሰጥተን ልናየው የሚገባ ጉዳይ ነው።
ወይዘሪት ሌንሳ አክለውም የሴቶች ጥቃት የሰብአዊ መብት ጥያቄ መሆኑን በመጥቀስ የወንጀል ህጉም ቅጣትንና መረጃን በተመለከተ መብራራትና መሻሻል እንዳለበትም ይገልጻሉ።
የወንጀል ህጉ ራሱ በቤት ጥቃት እንደሚመለከት ከሌሎች ሀገሮችም ተሞክሮን በመውሰድ ድጋሜ መስተካከል አለበትም ብዬ አስባለሁ። በተለይ በሴቶች ጥቃት ላይ ያሉ ፕሮቪዥኖቹ ማለት ነው። የማስረጃ ህጋችን ብዙ ጊዜ አሁን ወይም ተጠቂዎች ማስረጃ ሴታል ገባሽ በዛ ሰዓት ይህ ነገር ሲፈጸም የትኛው ነው ማስረጃ የሚባሉበት ጊዜ አለ እና ያም ከሬጅ የሚያደርጋቸው ጊዜ አለ እና ኢሚዲየት አቴንሽን የሚሰጡ በደንብ አይዴንቲፋይ ተደርገው የተቀመጡትን ህጎች ከኢሚዲየት ሪስፖንስ መስጠት ነው። አት ዘ ሴም ታይም ግን እንደ ማህበረሰብም ደግሞ ያለው ጋር የህጉ መሻሻል ብቻ ኢሚዲየት የሚያመጣው የሆነ ተአምር የለም። በዚህ ጉዳይ ላይ ሁላችንም ያለንን አስተሳሰብ እና ለሴቶች የምንሰጠውን ፕሌስ ካላስተካከልን እንደ ማህበረሰብ ለሴቶች መጣት ደርሰውን ጥቃት ካላወገዝን እና ካልተጠየፍን ሪሊ የእነዚህ ህጎች መሻሻል ብቻ መፍትሄ ሊሆን ይችላል። ግን መፍትሄው በአጠቃላይ
የኢትዮጵያ የህግ ባለሙያ ሴቶች ማህበር ስራ አስፈጻሚ ወይዘሪት ሌንሳ ዲያና ይህ ህግ የማሻሻል ግፊት በርትቶ መቀጠል እንዳለበት ጠቅሰው በዋናነት ግን ከህጉ መሻሻል ጎን ለጎን ጥቃትን የሚጸየፍ ትውልድና ማህበረሰብ ማፍራት ላይ መተኮር እንዳለበት አጽንኦት ሰጥተው አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። የህግ ባለሙያ ሴቶች ማህበር ስራ አስፈጻሚ ዳይሬክተር የሆኑትን ወይዘሪት ሌንሳ ቢየናን በእናንተ በአድማጮች ስም እናመሰግናለን። አድማጮቻችን፣ የዓለም አቀፍ የሴት ህጻናትን ቀን አስመልክቶ ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪ መርሃ ግብር እዚህ ላይ ተጠናቋል። ሀብታሙ ስዩም፣ ስመኝሽ ቆየ፣ ኤልያስ አስማረ እንዲሁም እኔ አስተናጋጃችሁ ኤደን ገረመው አብረናችሁ አምሽተናል። አብራችሁን ስለቆያችሁ እያመሰገንን በነገው ምሽት እስከምንገናኝ ድረስ በዚሁ እንሰናበታለን። ደህና ደሩ።